ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መስከረም 30 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ድግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ሙከት ሲሳባ ሾተል ይልሳል በሚል ርዕስ የቀረበ ነው። ከዚያም ህግም ባህልም ይለዋወጣሉ በሚል ርዕስ የቀረበ ሌላ ጽሑፍ አሰምተን በመጨረሻም በሃማ ቱማ በቀረበ ጽሑፍ ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ከተለያዩ የመከላከያ ክፍሎች የተወከሉ ወታደሮች የደሞዝ ጭማሪና ልዩ ልዩ ጥቅማ ጥቅሞችን በመጠየቅ ዛሬ ከጧት ጀምሮ በቤተ መንግስት ውስጥ ሰላማዊ ሰልፍ ያደረጉ መሆናቸው ታውቋል። ሰላማዊ ሰልፍ ያደረጉት ከአዲሱ ሹም ጋር ተገናኝተው መወያየታቸው የተነገረ ሲሆን የዘገባ እስከሚጠናቀርበት ጊዜ ድረስ ስምምነት ላይ መድረሳቸውና አለመድረሳቸው አልታወቀም። በሰልፉ ምክንያት የቤተ መንግስቱ ዋና መንገድ ለትራፊክ ዝግ የነበረ ሲሆን ሁሉም ሰው መኪናውን ጥሎ እንዲወርድ የተደረገ መሆኑንና በአካባቢው ባሉ የመንግስት መስሪያ ቤቶች ያሉ ሰራተኞች እንዲወጡ የተደረገ መሆኑም ታውቋል። ባለፉት ቀናት የኦነግ መሪ ድርጅቱ ትጥቅ ለመፍታት ከአገዛዙ ጋር ያልተስማማ መሆኑንና አሁን ትጥቅ እንደማይፈታ አስረግጦ ከተናገረ በኋላ ዝምታን መርጠው የነበሩት የአገዛዙ ባለስልጣኖች በጉዳዩ ላይ ማብራሪያ መስጠት ጀምረዋል። በመንግስት የኮሙኒኬሽን ቢሮ ሚኒስቴር ዴኤታ የሆነው ካሳውን ጎፌ ለጋዜጠኞች በሰጠው መግለጫ ኦነግ 1300 የሚሆኑ አባላቱን ትጥቃቸውን አስፈትቶ ወደ ሀገር ውስጥ ያስገባ መሆኑን ገልጾ ሀገር ውስጥ የሚንቀሳቀሱትን የታጠቁ ኃይሎች የማስፈታትን ግዴታ አለበት ብሏል። በድርድር ወቅት ትጥቅ የማስፈታት ጉዳይ ያልተነሳ መሆኑን ገልጾ ድርጅቱ የታጠቁ አባሎችን ትጥቅ የማያስፈታ ከሆነ ግን የህግ የበላይነትንና የአገሪቱን አንድነት ለማስጠበቅ ኃላፊነት ስላለበት አገዛዙ የኦነግን ታጣቂዎች ትጥቅ ማስፈታት እንደሚገደድም ተናግሯል። ኦነግ ትጥቅ እንዲያስፈታ የመጀመሪያ ምርጫ ቢሰጠውም የኦነግ አባላት ትጥቅ የሚፈቱትን በምን አይነት ሁኔታ መሆኑን ትጥቅ ለመፍታታቸው የተዘጋጀ ምን ማረጋገጫ መኖሩንና የፈቱት ትጥቅ ለማን መስጠት እንዳለባቸው ግን የተነገረ ዝርዝር መረጃ የለም። በቅርቡ የአዲስ አበባ ከተማ ፖሊስ ኮሚሽን ባካሄደው የጅምላ አፈሳ የተወሰኑ ዜጎችን ወንጀለኛ ብሎ ክስ የመሰረተ ቢሆንም ከ1204 በላይ የሆኑ ወጣቶችን አስሮ ሰንዳፋና ጦር ላይ ወስዶ እስር አስሮ ማሰቃየቱ ህገወጥ እርምጃ ነው የሚለው ድምጽ እየጎላ መምጣቱ ተነገረ። በዚህ ጉዳይ ላይ በርካታው የህብረተሰብ ክፍል እየተነጋገረ ሲሆን የህግ ባለሙያዎችም አስተያየታቸውን በመስጠት ላይ ይገኛሉ። ፖሊስ በቁጥጥር ስር ያደረገውን ማንኛውንም ዜጋ በ48 ሰዓት ውስጥ ፍርድ ቤት ማቅረብ ያለበት ሆኖ ሳለ ይህን አለማድረጉ ህገ መንግስቱንና ሌሎች የወንጀለኛ መቅጫ ደንቦችን የጣሰ መሆኑን ባለሙያዎቹ እየተናገሩ ይገኛሉ። በአሁን ወቅት በጦር ላይ በረሃ ታስረው የሚሰቃዩት ዜጎች ህገወጥ በሆነ ሁኔታ ከተገደደባቸው መብቶች መካከል በ48 ሰዓት ጊዜ ውስጥ ፍርድ ቤት የመቅረብ መብት፣ በወንጀለኛ መቅጫ ደንብ መሰረት የዋስ የመለቀቅ መብት እንዲሁም ህገ መንግስት ተብዬው ላይ የተቀመጡት የነጻነት መብት ከስርዓት ውጪ ያለመያዝና ክስ ሳይቀርብ ወይም ፍርድ ሳይሰጥ ያለመታሰር መብቶቻቸው ይገኙባቸዋል። ያለ አግባብ እስረኞች አስፈትተናል በማለት ሲመጻደቁ የነበሩ ያገዛዙ ባለስልጣኖች ይህን ህገወጥ እርምጃ ጣልቃ ገብተው ለማስቆም ያልሞከሩ በመሆናቸው የታሳሪዎቹ ቤተሰቦች ወይም ተቆርቋሪዎች ያላቸው ምርጫ በፖሊስ ኮሚሽኑ ላይ ክስ መመስረት ነው ተብሏል። ከዚህ በተጨማሪም በአገር ውስጥ ሆነ በውጭ የሚኖረው ዜጋ ህገወጥ በሆነ ሁኔታ ታስረው በመሰቀቅ ላይ ያሉትን የአዲስ አበባ ወጣቶች ለማስፈታት የተባበረ ተቃውሞ ማሰማትና አገዛዙን ማስገደድ እንዳለባቸውም ጥሪ ቀርቧል። ማክሰኞ ምሽት በሐዋሳ ከተማ አሮጌው ገበያ ተብሎ በሚጠራው ቦታ የእሳት አደጋ ተከስቶ ጉዳት ያደረሰ መሆኑ ታውቋል። የወደመው ንብረት መጠን ምን ያህል እንደሆነ መገመት አስቸጋሪ ቢሆንም በርካታ ሱቆች በእሳት መውደማቸው ተነግሯል። እሳቱ በእሳት አደጋ ሰራተኞችና በከተማው ውስጥ ትብብር ሊጠፋ የቻለ መሆኑንም የአይን እማኞች ገልጸዋል። በተባበሩት መንግስታት ድርጅት ስር የሚገኘው የዓለም አቀፍ የስደተኞች ተቋም ባወጣው መግለጫ የአልጄሪያ መንግስት ከ2007 ጀምሮ 35600 የሚሆኑ የናይጄሪያን ዜጎች ወደ ናይጀር የመለሰ መሆኑን ጠቅሶ ድርጊቱ የዓለም አቀፍ ስምምነቶችን የጣሰ ነው በማለት አውግዟል። የአልጄሪያ መንግስት በአገር ውስጥ ለረጅም ዓመታት የኖሩትን ስደተኞች ሳይቀር የረባ ልብስ ሳይለብሱና ንብረታቸውን ሳይዙ በጨለማ ከየቤታቸው ሰብስቦ በማሰርና በመደብደብ ኢሰብአዊ በሆነ መንገድ በናይጄሪያና በአልጄሪያ ወሰን አካባቢ በረሃ ላይ የሚጥላቸው መሆኑ ተነግሯል። ብዙዎች በውሃ ጥምና በበረሃ ቃጠሎ ህይወታቸው መጥፋቱም መዘገቡ ይታወሳል። የአልጄሪያ መንግስት የተመድን ዘገባ አስተባብሏል። አልሸባብ 5 ሰላዮች ናቸው ያላቸውን ሰዎች የገደለ መሆኑ ተዘግቧል። ከነዚህ ውስጥ አንደኛው እንግሊዛዊ መሆኑ ሲገለጽ ሁሉም የተገደሉት በአማጽያኑ ነጻ በወጣ አካባቢ በጥይት ተመተው ነው። ከተገደሉት መካከል 3ቱ የአሜሪካ ሰላዮች ናቸው የተባለ ሲሆን የአሜሪካ ወታደራዊ ኃይል ከሚጠቀምበት የድሮን መሳሪያ ጋር ግንኙነት የሚያደርግ በመኪና ላይም ሆነ በሌላ ቦታ ሊቀመጥ የሚችል መሳሪያ በማስቀመጥ ጠላትን ተባብረዋል በሚል ተወንጅሏል። የአሜሪካ፣ የእንግሊዝና የሶማሊ መንግስታት ስለ ሁኔታው የሰጡት መግለጫ የለም። ማክሰኞ ለረቡ አጥቢያ ከሌሊቱ 10 ሰዓት ላይ በምዕራብ ኬንያ መንገደኞችን አፍሳፍሮ ሲጓዝ የነበረ አንድ አውቶቡስ ተገልብጦ ገደል ውስጥ በመግባቱ ከ50 ሰዎች በላይ የሞቱ መሆናቸውና 15 ሰዎች መቁሰላቸው ተነግሯል። ከሟቾቹ መካከል 4ቱ ህፃናት ሲሆኑ የአካል ጉዳት የደረሰባቸው መንገደኞች ወደ ሆስፒታል ተወስደው በመታከም ላይ ናቸው ተብሏል። በኬንያ በየአመቱ 3000 ሰዎች በመኪና አደጋ እንደሚሞቱ ይታወቃል። ለዛሬ ያዝነው ዜና ይህ ነበር። ዜናው በዚያ በቃ።
ታውቃለህ ምን እናቸው ብለው ምን ዳንዳ ተደፍሮ ዛሬ ንግም ያሰኝ የለውን ቀጠሮ 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 ተራራ 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 ላደ ፍርቱ ትንጉድ ፍርላ
ሙክት ሲሰባ ሾተል ይልሳል። የህዝብ ትግል አኮሳምኖ አሽብሮ ግራ ያጋባቸው ወያኔዎች ዛሬ ወደ ቀድሞ ቦታቸው ከሞላ ጎደል ተመልሰው ተረጋግተው ወደ ነበሩበት የበላይነት ቦታ ሊገቡ ዝግጁ ሆነዋልና ጠግበዋል እንደገና ብንል ስህተት አይሆንም። እነ ደብረጽዮን በየመድረኩ ተቆፍሰው ስጋት የለንም ለማለት በኢሃዴግ ያዋሳ ስብሰባ ላይ ሲያንቀላፉ እስከ መታየት ደርሷል። ወያኔ ኢሃዴጎች ህዝብን ንቀው በህዝብ ላይ ተንሰራፍተው ቧልታቸውን ዘላለማዊ ሊያደርጉም ቆርጠው ተነስተዋል። ድመት መንኩሳ አመሏን አትረሳ ነውና ለአመታት ወያኔ ሆኖ የቆየው አዲሱ ሹም ከወያኔነቱ መላቀቅ እንዳቃተው ባሁኑ ጊዜ ያልተረዳ ያላወቀ የለም ማለትም እንችላለን። ዛሬ የፖለቲካ መድረኩን ይዘው የሚዋርቁት ሁሉ ከህዝብ ትግልና ፍላጎት ጋር ዝምድናቸው ያህያና የጅብ መሆኑ ግልጽ ነው። በሹሙ ዙሪያ የተሰለፉት ሁሉ የህዝብ አለኝታ ናቸው የሚባሉ አይደሉም ማለትም እንችላለን። ይባስ ብሎ ብዙዎቹ ጠባቦችና በህዝብ እርስ በርስ ግጭትና ፍጅት አማኞች ናቸው። ከባለ ነፍጥ ስር ተሰላፊ ናቸው። ወያኔ ኢህአዴግ ከነ አዲሶቹ ሹሞች ጭምር ሁኔታውን ማበላሸታቸውና ህዝብን ወደ አደጋ መጣላቸውን ደጋግመን የተናገርነውና ያሳሰብነው ነውና ትኩረታችን ምን እናድርግ ያለውን አደጋስ እንዴት እናስወግድ በሚለው ላይ መሆኑን እንመርጣለን። ምን ማድረግ ይገባል ለሚለው አብይ ጥያቄ ምላሹ አሁንም ትግል መከተል የሚለው ወያኔዎቹ ጊዜ ያለፈበትን መፈክር ያነሳሉ ይሉናል። ሲቀጥፉ ነው ከመፈክሮቻችን ተሟልተው ወይም ምላሽ አግኝተው ጊዜ ያለፈባቸው የሆኑ የሉም። የሽግግር ሂደት ይኑር ዛሬ ከመቼውም ጊዜ በበለጠ ወቅታዊ ሆኖ ይገኛል። መሰረታዊ የዴሞክራሲ ጥያቄ ነው። የህዝብ ወሳኝነት መረጋገጥ ጥያቄ ነው። ይህ የተረገጠና የገለማውን ስርዓት ለመከተል ውሳኔ ስላላቸው ደጋግመው እየነገሩን ያሉትም ይኸው ነው። የህዝብን ዋና ጥያቄ ቀዳሚ አድርገን መገኘታችን ተገቢ ይሆናል። የአገርና የህዝብ ጠላቶች በጋራ የሽግግር ሂደት አያስፈልግም ብለው ማባራቸውም የዚህን መፈክር ወቅታዊነትና ትክክለኛነት አረጋግጧል። ሹሙም ኦነግም ሽግግርን ተቃውሞ መገኘታቸው በራሱ የሽግግር ሂደት ደጋፊ የሚያደርገን ነው ማለትም እንችላለን። ስብሐት ነጋስ ለምን ሽግግርን አይቃወም? በሽግግር ሂደት ሁሉ አገር ወዳድ ኃይሎች መክረውና ተስማምተው ወደ ሽግግር መንግስትና ህዝባዊ መንግስት መንገድ ሊጠርጉ ስለሚችሉ ይህ ለገንጣዮችና ለአምባገነኖች ከቶም መቼም የሚያመች አይሆንም ያሉት ባለስልጣኖች ወያኔ ኢህአዴጎች ናቸው። ያው የ28 ዓመታቱ ስለተጠሉና ወገዱ ስለተባሉ ተጠግነንና እንዳሮጌ ፍራሽ ታድሰን እነሆ አለን ሊሉን ይፈልጋሉ። በዚህም የሚረዳቸው ብዙዎቹን ያደናገረው አዲሱ ሹምና ጓደኞቹ ናቸው። ኦህዴዶች፣ ብአዴኖች፣ ኢህአዴጎች፣ ወያኔዎች ቢከፍቱት ተልባ ማለት ሲገባ የተልባ ስፍር የህልም እንጀራ የተባለውን የዘነጉ ሁሉ ከሰማይ ቤት የተላከልን መሪ በሚል ይህን ኢህአዴግ ሲያወድሱና ሲያሞግሱ ማየት ተገደን ታዝበናል። ለሹሞቹ እስቲንያቸው በሚል ደረጃ ድጋፍ ሊሰጡ ለተነሱትም ተጨባጭ ሁኔታን ጫና ሰጥተን በማቅረብና ባጉል ተስፋ መጋለቡንም ተው ብለን ያለን የለውጥ አማራጭና ማረጋገጫ ሁሉን ያቀፈ የሽግግር ሂደት መሆኑን የሰፊውን ህዝብ ድጋፍ ማግኘትና ተሳትፎን ማረጋገጥ መሆኑን ጫና ሰጥተን አቅርበን ይህ ሂደት ይጀመር፣ ወያኔን በጠገና ለማዳን መጣሩ ጸረ ህዝብ ስምሪት ነው ብለን ብናሳስብም አያ ሲጠግብ ከጀብ ይጫወታል ሆነና ብዙዎች ከሹሙም ከሻቢያ ሞዘተ ተቃቅፈው አገራችንን ይህ ነው ለማይባል አደጋ ማጋለጣቸውን መጥቀስ ያስፈልጋል። ስህተታቸውን ሲገነዘቡም ተሳስተን ነበር ያሉ ጥቂቶች ናቸው። ከውጭ ወደ አዲስ አበባ ሮጣው የገቡ ዛሬ ሮጣው የተመለሱ ሲሆን ተሳስተን ነበር ካፋቸው ሲወጣ አልተደመጠም። በቅርቡም እየተንጋጉ ወደ ነበሩበት የሚመለሱት ተሳስተን ነበር ይላሉ ብለን የምንጠብቅ አይደለም። ያለው አገዛዝ የሀብታም ፍራሽ የሆነው ለጠባቦች፣ ለሜንጫን ጋቢዎችና ለገንጣዮች፣ ለሻቢያ፣ ለአረቦች ባዕዳን እንጂ ለሕዝብ አለመሆኑ ዛሬ ክርክርን ጋባዥ አይደለም። ሕዝብማ እየተገደለ እየተወገዘ እየታፈሰና እየተጋዘ ነው። ወያኔ ምንም ጉዳት እንዳልደረሰበት ይኸው እያሳየን ነው። ማን ነው ዛሬ እየተጠቃ ያለው? ኢትዮጵያዊነት የፈረደበት አማራ፣ ጌዲዮ፣ አኝዋክ ወዘተ የኢትዮጵያ ሕዝብ ነው። ሹሞቹ ከሀገር ጠላቶች ጋር ሲተቃቀፉ ሲሿሿሙና የታሪክ አተላዎችን ሲያስተናገዱ እየታዩ ናቸው። የጎደለባቸው የለም። የሕዝብን ትግል አደናቅፈው የአረቦችና አሜሪካን ፍላጎት አሟልተው ይገኛሉ። ስለዚህም ማንም አይነካንም እብሪታቸው ጠንክሮባቸው አለ። ሾተል መላሱን የተያያዙትም ለዚህ ነው። ዛሬ በአገራችን የወያኔ የኦነግ የሻቢያና ቅጥረኞቻቸው አገዛዝ ሰፍኖ ይገኛል ብንል ተገቢ ነው። ያለን አማራጭ ማድረግ ያለብን ግልጽ ነው። የነበሩና የተዳጡ መፈክሮቻችንን ይዘን ትግላችንን ማፋፋም ነው። ይህን በተመለከተ ኢህአፓ ያለው ሕዝባዊ መልእክት ኢትዮጵያዊነትን አስቀድመን እንታገል የሚል ነው። እግሩን ለጠጠር ግንባሩን ለጦር አድርጎ ግራ ቀኙ በየጎጡ ሲወሸቅ ኢትዮጵያ ብሎ የታገለው ኢህአፓ ብቻ ነው ብንል ማጋነን አይሆንም። ለማንኛውም ባለነፍስ ተጎንብሶና ሕዝብንም ከርቶ ያልተገኘው ኢህአፓ ብቻ ነው ብለን አፍ ሞልተን መናገር እንችላለን። ከኢህአፓ ጎን መቆም ዋጋ የሚያስከፍል ቢሆንም ቀደም የነበሩ ወጣት ጀግና ሰማዕታትን አርአያነት በመቀበል ወጣቱ ከኢህአፓ ጎን ቆርጦና ጸንቶ እንዲታገል ጥሪ እናደርጋለን። አንድ ያለ በሐቅ ኢትዮጵያዊ ድርጅት ተመክሮ ያካበተና ሊያደራጅ የሚችል በተጨባጭ ትግል ማንነቱን የኢትዮጵያ መሆኑን ያስመሰከረ የጠባቦች ገንጣዮችና ትምክህተኞች የኢምፔሪያሊስቶች ጠር የሆነው ኢህአፓ ነው። ከጎኑ ተሰልፎ ለኢትዮጵያ መታገል ግዳጅ ነው። ትግል ስንልም ሁሉንም መስክና ፈርጅ የሚያጠቃልል ነው። ግድያና ፍጅቱ የሚደርስባቸው ሊፈጇቸው የተነሱት ትጥቅ ይዘናል እያሉ ባሉበት ሰለባ እየሆነ ያለው ሕዝብ ሁሉ መታጠቁ ወሳኝ ነው። ራሱን ለመከላከል፣ ህልውናውን ለመጠበቅ። ቀጥሎም ፖለቲካው ሲቀር በኢኮኖሚ መስክም የኑሮ ውድነት ተባብሶ አለ፣ ችጋር ተስፋፍቷል። መለስተኛ ደሞዝ አልተወሰነም። የሕዝብ በነጻ የመደራጀት መብት እንደታገደ ነው። ረሃብ ሰፍኗል። መብራትና የመጠጥ ውሃም አጥተዋል። አገሪቷ በወያኔ ትዘረፋለች። ሺዎች በእስር ላይ ናቸው። ሴቶች የእኩልነት መብታቸው ቅንጣትም አልተከበረም። የሕፃናት መብትም ተረግጧል። በሚሊዮን የሚቆጠር ሕዝብ ተፈናቅሏል። በብሔር ደረጃ ጭቆና ተጠናክሯል። ወዘተ። ለተቃውሞ ሰልፍ ማጠየቂያው ብዙ ነው። የተቃውሞ ሰልፍ፣ የሥራ ማቆም አድማ፣ የሙት ከተማ አድማ፣ ሁሉም መከሰትና ተጠናክረው ተስፋፍተው መታየት አለባቸው። በስልጣን ላይ ያለው አገዛዝ የሕዝብ ሳይሆን የወያኔ ነው። የነበረው ትግላችን የሚቆምበት የሚቀዘቅዝበት ምንም ምክንያት የለም። ከግባችን ገና አልደረስንም። ወያኔ ኢህአዴግ አልተወገደም። የፖለቲካ እስረኞች ይፈቱ፣ የኑሮ ውድነት ይቀንስ፣ የወያኔ ኢህአዴግ የኢኮኖሚ ተቋሞች ይወረሱ፣ በሙስና የተጨማለቁ ሁሉ ይታሰሩና ለሕዝብ ፍርድ ይቅረቡ፣ የባዕዳን ብዝበዛ ያክትም፣ የሰርቶ አደሩ ሕዝብ መብት ይከበር፣ የሴቶች መብት ይረጋገጥ፣ ዘረኝነት ይውደም፣ ሕዝብን ማፈናቀል እና መፍጀት ያብቃ፣ የሽግግር መንግሥት ይመስረት፣ ወዘተ ዛሬም ወቅታዊና አታጋይ መፈክሮች ናቸው። የሚደርሰው የወያኔ ጥቃት ሁላችንንም ይጎዳል በሚል አንዱ ለሌላው አንደበትም አጋርም እየሆነ መነሳት መጮህ አለበት። በስድስት ወር ውስጥ ለዋጭ የተባሉትንም ለውጥ የተባለውንም ያው ቢከፍቱት ተልባ መሆናቸውን አይተናል። ገረን ልጅ እናቱም አትወደውም እንደተባለው የማይታገልን ህዝብ ገዢዎች ይልቁታል። ለካቸውን የሚያሳያቸው በትግልና ተቃውሞ ብቻ ነው። አደናገር ነው ሸወር ነው ብለው ሊፋልሉ ሲነሱ ሲያሳፍራቸው ብቻ ነው። የተቃውሞ እንቅስቃሴ መፋፋም መስፋፋት አለበት። ሰልፎች፣ የረሃብ አድማዎች፣ የሥራ ማቆምና የሞት ከተማ አድማዎች መደራጀት በኢትዮጵያዊነት ከፈፈልን መቋቋምና ከፋፋዮችን ማሳፈር ይህን ግዳጅ ለመወጣት ሐቀኛው አንዱና አንዱ ብቻ ኢሃፓ ከጎናችሁ ይገኛል። ያገዛዙ ሽልሽሎች ሆነው የድርጅታችንን ስም ሊተከሙ የኮለኮላቸውን ውጉስ ከማሪዮስ በሏቸውም እንላለን። ጸረወያኔ ኢህአዴግ ትግላችን ይፋፋምና ይቀጥል። ኢትዮጵያዊነት አለ ተረጠር ያቸንፋል።
ህግን ባህልን ይለዋወጣሉ። ህግና ባህል ሰው ሰራሾች ናቸው። ስለዚህም እንዳስፈላጊነቱ በዘመን አይን ታይተው በህዝብ ጥቅም ተገምግመው ይቀየራሉ። በመሆኑም ነው የፊውዳሉ ዘመን ህግ ለካፒታሊዝምም ሆነ ለሶሻሊዝም ዘመን የማይሰራው። የዘር ጥቅም ማስከበሪያ የሆነው የወያኔ ህገ መንግስት የሚሰራው ወያኔ እስካለ ነው። ለብዙሃኑ የማይጠቅም ሆኖ ስለተገኘ ነው ይለወጥ ሲል ህዝብ የሚጠይቀው። ህዝብ የመከረበት ህግ በኢትዮጵያ ውስጥ ተፈጥሮ ባያውቅም ህዝብን አታሎ በማስጨብጨብ ደገፈው ሲባል ግን ዘመን ተቆጥሯል። የወያኔ የዘርገ መንግስት በህዝብ ላይ የተደነገገ የማሰቃያ፣ የማሰሪያ፣ የማሳደጃና የማፈናቂያ ሰነድ መሆኑ እየታወቀ ላለፈው 27 አመት እንደማናውቀው ሁሉ አዲሱ ሹም በኔ ይሁንባችሁ መለወጥ አያስፈልገውም እያለን ነው። የማይቀር ህግ የተተኪ ትውልድን በነጻነት መኖር፣ የሀገር ድንበርን ማስከበር፣ እኩልነትን መጠበቅ፣ ህጋዊ የሆኑ መብቶችን ማረጋገጥ፣ ዜጋዊ ትውፊቶችን የማስቀጠል ወዘተ ችሎታ ሲኖረው ነው። እስካሁን ባለው ተሞክሮ ኢትዮጵያ ህዝቧ በመረጠው ሳይሆን እናውቅልሃለን በሚሉ አምባገነኖች በደነገጉለት ህግ ነው እየተዳደረ ያለው። የወያኔ በመፈቃቀድ ላይ የተመሰረተ ኢትዮጵያዊነትን እገነባለሁ የሚለው ባዶ በመፈክር በተግባር ሊውል አልቻለም። ምክንያቱም እንዴት አድርጎ መሬቱን ተቀምቶ ማንነቱን የተነካበት ጎሳ ከሌላው ጋር አብሮ የመኖር ግዴታ ውስጥ ራሱን ያስገባል? ወያኔ ሰለጠንኩ ብሎ የሚፈበርከው ቃላት ሁሉ ውዥንብር ያለባቸው በመሆናቸው ምንም የጠራ እይታ መፍጠር አልቻሉም። ለምሳሌ ህዝቦች፣ ብሔር ብሔረሰቦች ወዘተ የሚሉት ቃላት ትርጉመ ቢስ የሆኑ ናቸው። እንዲያውም ለዘመናት በአንድነትና በመተባበር በመከባበርና በዝምድና የኖረውን ህዝብ እርስ በርሱ እንዲጋጭ አደረገው እንጂ ወያኔ እንደሚያወራው ከመበታተን የሚያድን ሆኖ አልተገኘም። ይባስ ተብሎ ህዝብ ታግሎ ወጣቱ ህይወቱን ሰጥቶ ያመጣውን ትግል ባዳንና አሽከሮቻቸው ተመሳጥረው ሊያከሽፉት በመሞከራቸው ትግል ያንድ ጎራ ድል የሚመስላቸው አልጠፉም። ትግል ብዙ ጎራዎችን የሚሻገር አሰልችና ረጅም ጉዞ ነው። በአንዴ የሚያስፈነድቅ በአንዴም የሚያሳዝን ውጤት አይኖረውም። ስለዚህም ትግል እስከ እውነተኛው የህዝብ ድል ድረስ ይዘልቃል። በገዢዎች ፕሮፓጋንዳ ያመነው አምኖ እንዲነዳ፣ ያላመነውም ጥርጣሬውን እንዲያዘ ሊያፈነግጥ መብቱ ነው። ገዢዎች ህዝብን ለማጭበርበር መጣራቸው ያለ ነውና ተጭበርባሪ እስካለ ድረስ አጭበርባሪም ይኖራል። ይሁን እንጂ ማጭበርበሩ መርበትበቱ የጭንቀታቸው መገለጫ ነው። እርስ በርስ መከዳዳት፣ መወነጃጀት የገዢዎች የጭንቅ ጊዜ የባሪ መገለጫቸው ነው። ለአሜሪካ በተገባው ቃል መሰረት ተቋስሎ መሳሳቅን መሰረት ያደረገው የአዲሱ ሹም የመደመር ፖሊሲ በሀብት ስርቆት ሆነ በስልጣን መባለግ ወንጀል የሚጠየቅ የወያኔ ባለስልጣን እንደማይኖር አውቀናል። ያለ ጥፋታቸው ታስረው የነበሩትን ቅድሚያ ሰጥቶ መፍታት ያስፈልገበት ምክንያትም ትክክለኛ ወንጀለኞችን ላለመያዝ ስለሚያስችል ነው። ወያኔን ሰለጠንኩ ብሎ የሚፈረበርከው ቃላት ሁሉ ውዥንብር ፈጣሪዎች በመሆናቸው ምንም የጠራት እይታ ማስያዝ አልቻሉም። ለምሳሌ ህዝቦች ብሔር ብሔረሰብ ወዘተ ለዘመናት በአንድነትና በመተባበር በመመካከርና በዝምድና የኖረውን ህዝብ እርስ በርስ እንዲጋጭ አደረገው እንጂ ወያኔ እንደሚያወራው አልሆነም። ህዝብ ታግሎ ወጣቱ ህይወቱን ሰጥቶ ያመጣውን ድል ባዳንና አሽከሮቻቸው ተመሳጥረው ሊያከሽፉ በመሞከራቸው ትግል ያንድ ጎራ ድል የመሰላቸው ፈንጭተዋል። ትግል ብዙ ጎራዎችን የሚሻገር አሰልችና አድካሚ ረጅም ጉዞ መሆኑን የሚያውቁ ግን በአንዴ የሚያስፈነድቅ በአንዴ አንገት የሚያስደፋ ውጤት እንደሌለው ይገነዘባሉ። ትግል እስከ እውነተኛው የህዝብ ድል ድረስ ሲዘልቅ በተደባለቀ ስሜት ሆኖ ነው። በገዢዎች ፕሮፓጋንዳ ያመነው አምኖ ሲያጅብ ያላመነው ጥርጣሬውን እንደያዘ ይጓዛል። ለአሜሪካ በተገባው ቃል መሰረት አሻሹም አጉናኙም ቃሚውም ጎራሹም ነካሹም አኛኪውም ዋጪውም ገራፊውም ገዳዩም ቆራራጩም ገፍታሪውም ጣዩም ባንድ ሆኖ በመደመር ተቃቃፊ የሚታይበት ፎቶ መነሳት ነው። በመሆኑም በሀብት ስርቆትም ሆነ በስልጣን መባለግ ወንጀል የሚጠየቅ ባለስልጣን አይኖርም። የፖለቲካ እስረኞችን በገፍ እንደተያዙ እየታወቀ በነፃ እንዲለቀቁ ሲደረግ ሌሎችን ላለማሰር ማመቻቸት መሆኑ ሊታወቅ አይችልም። በርካታ ማደናገሪያ ውሳኔዎች የወሬ ማጣፈጫ ቅመሞችና የታለሙ ጉዳዮችን ለማስፈጸም እንደ መከላከያ ሊያገለግሉ የተሳሉ ናቸው። የኢንጂነር ስመኘው ገዳይ እንዳይታወቅ የሆነው ዓላማቸውን ስለሚያደናቅፍ ነው። የመስቀል አደባባዩ የህዝብ ግድያ ቅንብርስ ለምን ተደባበቀ? ኢሃፓ ላይ መለስ ዜናዊ የደነገገው ሽብርተኝነት አዋጅ ለምን እንዳይነሳ ሆነ? በአዲስ አበባ ኢትዮጵያዊነትን የሚሰብኩ ሰላማዊ ወጣቶች እየታፈኑና ወደ እስር እየተጣሉ ዘረኝነትን የሚሰብኩና በህዝብ ላይ አደጋ ያደረሱ ቡድኖች ለምን በነጻነት እንዲንቀሳቀሱ ሆነ? ብዙ ጥያቄዎች መልስ የላቸውም። ትግሉ ይቀጥላል። ድል የኢትዮጵያ ህዝብ ነው።
ሰይጣናዊ ቅናት የተልባ ስፍርና ዘመናዊ ከንቶች በሃማ ቱማ እጅግም አልከፋኝ ደስም አላለኝ እንደ ተልባ ስፍር በድርባቡ ነኝ። ያኔ በአቀኛው ትግል ዘመን መንፈሳዊ ቅናት የሚባል ነገር ነበር። የሚያጎብጥ የሚያቃጥል ቅናት ሳይሆን ተመሳሳይ ለማድረግ ለመሆን የቀና ፍላጎትን የሚያንጸባርቅ ይህን መንፈስ መያዝ ከባድ ነበር። ለሰው የሚቀናው የሚያቃጥል አሉታዊ ቅናት በመሆኑ የዚህን ችግር የተረዱ የኡጋንዳ ባጋንዳ ብሔረሰብ ሽማግሌዎች የሰፈነውን ቅናት ለማዳከም ደግ ሥራ ሲያዩ ለመልካም ሥራ ተመስገን ብሎ የመናገር ብሂል አላቸው። በኢትዮጵያ ሰፍኖ የቆየው ሰይጣናዊ ቅናት ለመሆኑ ኢትዮጵያን ማንቋሸሽ ከሚቀናው ጠማማ ፕሮፌሰር ሁኔታ ራሱ ሊታይ የሚችል ነው። ሰይጣናዊ ቅናት እንደቅ ጎበጥ ያለ ነው። ደግ የሰራውን የሆነለትን ስሙ የተጠራውን ህዝብንም በተቀዱ በዘረኝነት የሚጠላ ነው። ተመክሮ ገብይቶ የሚሻሻል ወይም ሊሻሻል የሚጥር ሳይሆን ለምን እሱ እሷ ይንሰሩ ስማቸው ለምን ተጠራ ወዘተ በሚል ቀንቶ ሊያጠፋቸው ሊጎዳቸው ወይም ሊያንኳስሳቸው የሚጥር ነው። ወየኔ በኢትዮጵያ ይቀናል በአማራው ይቀናልና ምላሹ ጥፋት ነው። የወያኔ ልብ አስመራ ነው። ተቀማጭነቱ በአዲስ አበባ ቤተ መንግስት ቢሆንም አደያ አደያ የሚለው ለመቀሌ አድዋና አስመራና ሐማሴን ነው። መለሰ 10 መጽሐፍ ከማነብ 10 ደቂቃ ከኢሳይያስ ጋር ባጠፋ ይበልጥ ማራለሁ አውቃለሁ እንዳለ ልንረሳ አንችልም። ኤርትራን የነካ ጠላታችን ነው ሲል ሙያተኛው ዋሾ ስብሃት ነጋ የደነፋውንም የምንረሳ አይደለንም። የሰይጣናዊ ቅናት መስፈን ግልጽ በመሆኑ በበኩሌ በኢሃፓ ላይ ያለውን ሰፊ አሉታዊ ዘመቻ ከዚህ የምነጥለው አይደለም። ታሪካቸው የቆሸሸ ህዝብና አገር በጠየቀው ትግል ያልተካፈሉ ወይም ሚናቸው አጠያቂ ወይም የሚወገዝ የሆኑ ሰንቶ የታገለው ይህ ድርጅት ላይ ሰይጣናዊ ቅናትን ያንጸባርቃሉ። ለአገር ሲሰዋ ሰው አስጨረሰ ይሉታል። ለደረሰበት ጥቃት ሊከላከል ሲነሳ ነጭ ሽብር ጀመረ ብለው የፋሽስቶችን ክስ ያስተጋቡበታል። ላልነበረና የማይታወቀን ዘረኝነት ከመወያኔ ያጓሩና በኢሃፓ አመራር አንድም አማራ አልነበረም የነበሩትም ትግሬዎች ድርጅቱን አስጠቁት ብለው አሳፋሪ በሬ ወለደ ውሸታቸውን ይጮሃሉ። ኢሃፓ ከምስረታው በፊትም ለብሔረሰብ ስብጥር ተገቢውን ትኩረት ቢሰጥም መሰረቱ ኢትዮጵያዊነትና ፖለቲካ አቋም እና እምነት እንጂ ውልደት አልነበረም። ታሪክ ይነገር ከተባለ ግን በኢሃፓ ማዕከላዊ ኮሚቴ ብቻ ሳይሆን በስራ አስፈጻሚ ኮሚቴው አማራ፣ ትግሬ፣ ኦሮሞ ወዘተ አባሎች እንደነበሩበት ታሪክ ይመሰክራል። ይህ ሁሉ ግን በዘር ፖለቲካ የማያምን ለነበረ ድርጅት ቁም ነገር አልነበረም። ኢሃፓ አማራዎችም፣ ኤርትራኖችም፣ ትግሬዎችም፣ የኦጋዴን ሶማሌዎችም፣ ኦሮሞዎችም፣ ወላይታዎችም፣ አፋሮችም ወዘተ አባሎቹ ስለነበሩ እነዚህን ሁሉ በግንጠላ ሊቃኙ የተነሱ ኃይሎች በኢሃፓ ላይ ሰይጣናዊ ቅናት አሳድረው ሊያጠፉት ተነስተዋል ሞክረዋልም። ኢሃፓን የመሰረቱት አገር ወዳድና ቆራጥ የኢትዮጵያ ልጆች እንጂ የዝቅተኝነትና ሽንፈት ስሜት ያጎበጣቸው የሰው ንዑሶች እንደሚሉት በማንም ባዕድ አልነበረም። መሰረተ ሰፊ ድርጅት ሆኖ የኦጋዴን ተወላጆች አባሎቹ ስለነበሩትም ኢሃፓ ከሶማሊያ ጋር በነበረው ግንኙነት አንዱ ዋናው ችግር የኦጋዴን ሶማሌዎች የኢሃፓ አባላት መሆናቸው እንደነበር የሚታወቅ ነው። ሻቢያም ኤርትራውያን የኢሃፓ አባል ሊሆኑ አይችሉም በሚል የፈጠረው ችግር ብዙ ጊዜ የተተቸበት ጉዳይ ነው። ድርጅቱ በህዝብ ተቀባይነት እያገኘና እየተጠናከረ ሲመጣ በመደገፍ ፈንታ ሰይጣናዊ ቅጥናት አዝለፍልፏቸው ሊያጠፉት የተሰማሩትን ታሪክ ያውቃቸዋል። ኢሃፓ አንዲትም የመከላከያ ጥይት ከመተኮሱ በፊት እስራኤል ያሰለጠነው የነበልባል ጦር ወደ አዲስ አበባ መጥቶ እነ ጌታቸው ሽበሽና አሊ ሙሳ በግድያ ተሰማርተው በርካታ የኢሃፓ አባላትና ደጋፊዎች መገደላቸውን በሚመለከት በበቂ የተዘገበ ጉዳይ ነው። የድርጅቱ የመከላከል እንቅስቃሴው ደርግ ከፈጀው ከሺዎች ዜጋዎች ጋር ሲወዳደር ሊነሳም የሚገባው አይደለም። ኢሃፓ ይወቀስ ከተባለ በበቂ ፋሽስቶችን ከጥቅም ውጭ አለማድረጉና የፋሽስቶቹን ቁንጮ ባለመግደሉ ነው ሊተች የሚገባው የዘንትሮ ፓሪውልድ ደግሞ ድርጅቱን ጸረ አማራ አድርጎ ያቀርባል። ይህ ይታመናል ብለው የሚዳክሩ ቅጥረኞች ሊታዘንላቸው ግን በጥብቅ ሊወገዙም ይገባል። ጸረ አማራው ድርጅት ነው ብዙ ሺህ አማራዎችን አደራጅቶና አሰባስቦ በጎጃም ጎንደር ትጥቅ ትግል ለማታት ያካሄደው። ሁሉም ሰው ሊያውቅ እንደሚገባው ይሰንካላ ክስ የሚደረድሩት ለመሆኑ አማራው በዚህ በዚያ ሲፈጅ ደርግም አማራውን አልሳሳለተምና የት ነበራችሁ ቢባሉ መልስ የላቸውም። ወያኔም ቢሆን ፍጅቱንና ጸረ አማራነቱን የጀመረው ገና ለስልጣን ሳይበቃ ነውና ከመቃብር ቦታ በላይ ዝምታን ማናመጣባችሁ ብለን ልንጠይቃቸው እንገደዳለን። መንፈሳዊ ቅናት ቢኖርማ ኖሮ ከዚህ ድርጅት በበለጠ ለመታገልና የበለጠም ድል ለማግኘት መፈለግ መመኘት ባየለ ነበር። በቃላት ቦምብና በፈሪ ዘለፋ ሳይሆን በተጨባጭ ተጋርሎ ምን ሊደረግ እንደሚችል ማሳየት በቀደመ ነበር። የዘመነ ደርጉ ይቀርና የአርባ ጉጉን ፍጅት ለምንስ በዝምታ አለፉት? ይህን ህብረ ብሔራዊና ታጋይ ድርጅት ኮናኞች ግማሾቹ ከጸረ ህዝብ ደርግ ጋር ያበሩ፣ ቀሪዎቹ ደግሞ እስከ ትላንት ከወያኔ ጋር በመቀሌም ጭምር ሲጨፍሩ የነበሩ መሆናቸውን መረዳቱ አልከበደንም። ኢህአፓ ግን ጸረ ማንም በብሔርና ህዝብ ሊሆን ቢፈልግም እንኳ መሰረቱ የሚናድበት እንጂ የሚሆንለት አይደለም። መሰባሰቢያ መሰረቱ ኢትዮጵያና ኢትዮጵያዊነት ነበሩና ናቸውናም ነው። ድርጅቱ በኢትዮጵያ ላይ አልቀናም። ለኢትዮጵያ ቀናላት ዴሞክራሲ፣ እድገት፣ ብልጽግናን፣ እኩልነትን ተመኘላት እንጂ። በኢትዮጵያ የቀኑትና ሊያፈርሷት ሊጎዷት የተመኙት እነ ወያኔ ሻቢያና ሌሎችም ጠላቶቿ ናቸው። ለሰው ውድና ክቡር ስጦታው ሀብቱም ልንል እንችላለን ሕይወቱ ናት። ከበረም የነጣም ድሃ ሆነ ሁሉም ሕይወቱን ይወዳል። ከአንዴ በላይ የሚኖሩ ሰዎችን ያላየን በመሆኑ ምትክ አልባ ሕይወቱን በቀላሉ ወይም በንዝህላልነት የሚያጠፋ አይደለም ካልታመመ በቀር። ውድ ሕይወትን ለመገበር የሚያበቃ ፍቅርና እምነት ካለ ግን ሕይወቱን ሊሰዋ ዝግጁ ይሆናል። ብዙ ሰው አገር ወዳድነት በተጨባጭ ይህ ነው። አገሬ አገሬ ብሎ ማቅራራትና ሰንደቋን ለብሶ መወዝወዝ ከባድ አይደለም። የአገር ፍቅር ሐቀኝነት የሚለካው በትግልና መስዋዕትነት ዝግጁነት ነው። አገርን ከፍቅርን አገርን ከጥቃት ለመጠበቅ ውድ ያልነውን ሕይወት አሳልፈን ልንሰጥ ዝግጁ መሆን አለብንም ማለት ነው። ቃል ወዲህ ክብር ወዲያ ከሆነ ግን ለአገር የሚበጅ ውጤት እንደማይገኝ ተመክሮ ያስተምረናል። በፖለቲካ ተልባ ስፍር ይዞታ መርገም ነው። ታሪካችን በከንቱዎች የታጀበ ነው። አርበኞችና ጀግኖች አኩሪ ምዕራፎችን እንደጻፉት ሁሉ ታከለ ስንል ኃይለ ሥላሴ ጉግሳም ብለናል። አቡነ ጴጥሮስ ባለ አፋችን አቡነ ጳውሎስ ማለታችንም የሚካድ አይደለም። መዋለል እጣ ክፍሉ የሆነ ዜጋ ሲያምሰን ባሽቷል። እዚህ እዚያ የሚረግጠውና የመጣውን ባለነፍጥ ሁሉ ሲደግፍ የቆየው የኢትዮጵያን ታሪክ የከሸፈ ባይዋዛውንት ፕሮፌሰር እድሜ ሰጥቷቸው ስህተታቸውን እንዲያዩ እመኛለሁ። ሌላም ምሳሌ ናቸው። አስራት ባለ አፋችን መስፍን እንድርያስ ስንልም ተደምጠናልና የትዝብት ሰለባ መሆናችን አያስገርምም። በኢህአፓ የታሪክ ሂደት ባያሌው ሊያጠፉት የተነሱት ከንቶች በአብዛኛው በታሪኩ የቀኑ የትግል ሂደቱ አካል ያልነበሩ፣ በወጣቶቹ ዋናው የአገር ቤት ትግል ያልተንቀሳቀሱና የቀኑም ናቸው። ወይም ፈርተው ደንብረውና ላልባሌዎች ሰግደውና ተገዝተው የከዱት ናቸው። ራሳቸውን ያውቃሉ። በድርጅቱ የአቋም ጽናት፣ የህዝብ ተቀባይነት፣ አልበገር ባይነት፣ ህዝባዊ መሰረትና ዝናም የቀኑ ናቸው። ይህን ስንል ለጠላቶች ቅጥረኞች ስምሪት አይን ጨፍነን አይደለም። ዛሬ በጸረ ኢህአፓ ዘመቻ ያሉት ብዙዎቹ ወይ ወንጀለኞች ወይ የወያኔ ቅጥረኞች ለመሆናቸው ጭቅጭቅን ጠያቂ አይደለም። ወያኔ ራሱ ጸረ ያፓነቱ የሚያቃጥል ቅናትና የዝቅተኛነት ስሜት አዘለ መሆኑ መስክር መጥራት የለብንም። ቢያስጠቅም ደግሞ የድርጅቱ አባል የነበሩ ኢትዮጵያዊነትን ክደው የወየኑ ወይም የጎጣ አባወራ የሆኑ ማፋሪያዎች መኖራቸውንም መደበቅ መካድ የሚቻል አይደለም። ድርጅቱ የህብረተሰቡ ውጤት ነው፣ የጸጋውም የመርገሙም ነጸብራቅ። ማፈሪያ ኢህአፓዎች መታየታቸው መጠበቅ ያለበትም ነው። የነዚህ ዝቅጠት ግን የድርጅቱን አኩሪ ታሪክ የሚያዘቅስ ሊሆን የሚችል አይደለም። የቄሱና የሙፍቲው ጠባይ የሃይማኖቱ መመዘኛ አይደለምና ነው። ባላውቀውም የሚያስቀኝ አንድ የሬዲዮ ዜና ሀተታ አቅራቢ አለ። በደርግ ጊዜ ዝና ያገኘው በተለይ ስለ ኢራቅ ወረራና ጦርነት ሲያቀርብ በነበረው ዘገባ ነበር። እሱ ይበል አይበለው ባላውቅም ሳዳም ሁሴን ቡሽንም እተዋለሁ ታቸርንም እተዋለሁ ይህን የኢትዮጵያ ጋዜጠኛ ግን አልለቀውም ብሏል ይባል ነበር። ታዲያ የጋዜጠኛ የኢህአፓን ታሪክ እያበላሹ የሚጽፉትን በተመለከተ እንጻፍ ካልንማ በሚል የጻፍኳቸውን አጫጭር ትችቶች ጠቅሶ ታሪክ እምናውቀው እኛንንና አትጻፉ ይላሉ በሚል ባሉታዊ ተችቶኛል። አብይ ነጥቦችን ለማንሳት መንደርደሪያ ሆኖኛልና አመሰግነዋለሁ ብልም ትችቱ መሰረተ ቢስ መሆኑን ከመጥቀስ ላልፍ አልችልም። ስለ ኢህአፓ አትጻፉ ማለትን የምንችል አይደለም። የማገዱ ፍላጎትም መብትም የለንም። የፈለጉትን ዝባዝንኬ ለመጻፍ መቻላቸውን ነበረ የወሬ ነጋሪ ያሲምባ ፍቅሬ መስክርደት የደም ዘመን ትግላችን አብዮታችን እንቆቅልሽ የተቋረጠ ጉዞ ወዘተ እያሉ የጻፉትን ውጥንቅጥና ሐሰት ሁሉ መጥቀሱ ይበቃል። አንዳንዶቹ አስመሳዮችማ ራሳቸውን የድርጅቱ አመራር ኮሚቴ አባልም ነበርን ብለው ቀጥፈዋል። ስደት ለወሬ ያመቸለ ማለት እንችላለን። ገና ታሪካችንን ባንጽፍም ግን አልፎ አልፎ ምን ነው አበዛችሁት ማለት መብታችን መሆኑ መካድ የለበትም። የድርጅቱን ታሪክ እኛ ብቻን የምናውቀው ይላሉ ለሚለው ያለን መልስ ደግሞ እንዴታ የሚል ነው። ታሪካችንን ከኛ በላይ ማን ሊያውቅ ይጠበቃል? ድርጅቱን የመሰረቱት አልጄሪያና ምዕራብ ጀርመን ናቸው? ቅዠት። ሻቢያ ነው? ውሸት። ድርጅቱ የሶማሊያን ወረራ ደገፈ? የደርግ ቅጥፈት። መቀጠል ይቻላል። ታሪክን ማጤን መተንተን ማወቅ ያልቻለው ትውልድ ይህን ሐሰት ሁሉ ባንቀልብ አዝሎ ሊጓዝ መነሳቱ ራሱን ለትዝብ ይዳርገዋልና እንጂ የኢህአፓን ታሪክ በቅንጣትም ሊያጎድፍ የሚችል አይደለም። የከንቶች ዘመቻ ውድቀት ደግሞ ተደጋግሞ የታየ ነው። ታሪክ የሚጠይቃቸው አይናቸውን በጨዋጥበው ያልሆነ ሲተርኩ ወይም ሌሎችን ሲከሱ ሲወነጅሉ ዝምታን ትተን ታሪክ ይወሳ ካልንማ እንጻፍ ካልንማ ብለን እርምት ማድረጉ ግዴታችን ይሆናል። በሕይወት እያለን የደርግ ወንጀለኞች፣ የወያኔ ዘረኛ ነፍሰ ገዳዮችና አረመኔዎች ታሪክን ቀልብሰው ብልግና ትረካቸውን ብረዛቸውን ሲያሰራጩ ዝምታ ሊጠበቅብን አይገባም። ለዘመናዊ ከንቶች ያለን ምላሽ ዝምታ አይደለም። የተልባ ስፍር ፖለቲካንም አንለግሳቸው። ያልደረሰበት ግልግል ያውቃል ተብሏል። እኛ ስለነበሩና ስላሉ አገዛዞች ስናነሳ የፈሰሰ የህዝባችን ደም ከፊታችን ተደቅኖ ነው። የአጼው ግፍ ይረሳ ብንል እንኳ ስንቱን በግፍ የፈጀው አረመኔ ኮሎኔልና ደርግ የተባሉትን ወንጀለኞች ልንረሳ አንችልም። ወያኔ የፈጀውን ስንት ሺህ ልንረሳ አንችልም። ይህን የመርሳት ችሎታ ያልተሰጠነንና ኢትዮጵያ አገሬ ስንል ገዳዮችን ማቀፍና ፍቅር መተቃቀፍ የሚለው የቅንጦት ቅዠት መቼም ከቶም የኛ ሊሆን አይችልም። ወያኔ ጠላታችን ነው። የፈሰሰውን ደም ሁሉ መበቀል ደግሞ ግዴታችን ነው። አገር ማዳን ትግሉ ይህን ይጠይቀናል። በመራራ ኢትዮጵያዊ ጥላቻ ወያኔ ላይ መነሳትና ወያኔን ማውደም የኢትዮጵያዊነት የወቅቱ ተልእኮ ይህ ብቻ ነው። በወያኔ ላይ አተኩረን ስንታገልና ያለፈውን ወደ ማቀዝቀዣ አስገብተን ወደፊት ልንል ስንነሳ በእነሱ በወንጀለኞቹ ብሶ የክህደት ጥርሳቸውን ዳግም አሹለው ሊነክሱን ይወራጫሉ። ያገር አንድነትና ጥቅመን በማስቀደም ከበቀደም ጣዳቶች ጋር ሳይቀር አብረን በግንባር ለመሰለፍ መጣራችን የሚታወስ ነው። እነሱ ግን ይህን መቀበል አልተቻላቸውም። ታሪክ መበረዝ ብቻ ሳይሆን እንደገና ወንጀላቸውን ሊኖሩት በመፈለጋቸው ችላ ወደማንልበት ሁኔታ ራሳቸው ከተውናል። ታሪክ የተረሳ መስሏቸው ሰለባቸውን እያወገዙ የወቅቱንም ትግል መሪ በሉን በለውጅም ብርን ሲነዙና ለቀጣሪዎቻቸው ሲታዘዙ በዝምታ ወደማናልፋቸው ደረጃ አድርሰውናል። እንደ ተልባ ስፍር ፖለቲካቸውን እያራገቡ ወያኔንም ወዳጅ ጠላት እያሉ ትግል ወደፊት ሲል እነሱ ወደኋላ እየጎተቱ መገኘታቸውንም ሁላችንም አይተናል። የኢትዮጵያን ህዝብ አንድነት ወያኔና ገንጣዮች ያሸረሸሩትን ያህል እነዚህም አዛኝ ቅቢያንጓች መስለው ጉዳት እያደረሱ በመሆኑ እይታችንን ወደ ትግል ጠሮች ማዞሩ ግዴታ ሆኖብን ተገኝቷል። ጠላትነታቸውን ከምናቃቸው ኃይሎች ጋር ተባብረው ያገር አድኑን ትግል ሲጎዱ በዝምታ ማለፉ ወይም ለከንቱ ባንዳዎች ጆሮ መድረክ መስጠቱ ሊዋጥልን የሚችል አልሆነም። የሻቢያን ሻጥር በተመለከተ ከድርጅቱ በላይ አውቃለሁ የሚል ካለ ዋሾ ነው ልንል እንደፍራለንና በዚህም በኩል ማንም ሊሰብከን ወይም ሊያስተምረን ብቃት ያለው ሆኖ አላገኘንም። ድርጅቱን ሻቢያ ፈጠረው ብሎ በአገራችን ሰማዕት ላይ መሳለቅ የደርግና የወያኔ ቅጥፈትና ኢታሪካዊ ዝባዝንኬ መሆኑ ደግሞ ብዙ ጊዜ የተነገረ የተጋለጠ ነው። እጅግም አልከፋኝ ሳይሆን ባያሌው ከፍቶናል። የጠላታችን የወያኔ አገዛዝ መሮናል። ዘረኝነት አንገፍግፎናል። የከንቱ ባንዳዎችና አስመሳይ ታጋዮች ሻጥር እጅ ብሎናል። ሐቁ ይህ ነው። ብርጭቆው ግማሽ ሙሉ ግማሽ ባዶ ሳይሆን ሙሉ በሙሉ ባዶ ነው። ለሀገራችን በእውነቱ የምንቀና ከሆነ ለወያኔ አናድርም፣ በጸረ ወያኔዎች ላይ አንዘምትም። ስንቶቹ ድረገጾች የወያኔን ስም ሳያነሱ ግን ነጋ ጠባ አገር ወዳድ ድርጅቶችን በመጥረብ ጊዜ እንደሚያጠፉ የምናውቀው ነው። በሆድ በገንዘብ የተገዙ በአገር ቅርጫ ሻሞ ሻሞ እኔ ገብተው በቤትና በንግድ ፈቃድ በክልልና ጎጥ እንቁልልጭም ወያኔ ለራሱ የተለመው የግንጠላ ሂደት ፍንጥቅጣቂው ይመጣልናል በሚል ስንቶቹ የወያኔ አጃቢዎች ሆነው እንደነጎዱም አላጣ ነው። ክብር የሆነውን ኢትዮጵያዊነትም ተወናብደው የተውት ራሳቸውንም ባዕድ ብለው በሁሉም መስክ ህዝባችን ያሉትን በሚጎዳ የጥላቻ አማራጭ ተዘፍቀው እነሆ ለወያኔና የሻቢያ መጠቀቢያ ሆነው ያሉትንም ታዝበናል። ዛሬም በወያኔ ውድቀት ዋዜማ ሚናቸው የተለየ አልሆን ብሎ ለህዝብ የሚበጀውን ሽግግር ለማደናቀፍ ለወያኔ በጀሌነት ሊሰለፉ አሊያም ከጠላቶች ጋር ሆነው የህዝብን አንድነት ሊያፈርሱ በመጣር ላይ ናቸው። ይህን መታገልና ኢትዮጵያን ከጥፋት ማዳን ባለው አገዛዝ ላይ ቅንጣትም ጋት የማይለቅ ያልበረደ ጥላቻ ሊኖረን ያስፈልጋል። ጥላቻ ተሰብካላችሁ ይሉናል። ታዲያ ሌላ ምን ጠበቃችሁ እንላቸዋለን። የወያኔ ጠርነን ሲሉ ቆይተው ቁርጡ ቀን ሲመጣ ሸብረክ ያሉትና ሰላም ሊሰብኩ የተነሱትን በደፈናው ወያኔ ባንልም በዋና ይዘታቸው ግን የህዝብ ትግል ደጋፊዎች አለመሆናቸውን ደፍረን መናገር እንችላለን። ገና ከመነሻው የተቃወምናቸው ታዋቂ ነን ባዮች ግለሰቦችን አለምክንያት አልነበረም። አንድም ውስጣዊ መረጃ አግኝተን ወያኔ ጋር ያላቸውን ጥምረት በማወቃችን፣ ለምሳሌ የኢዴፓ መሪ የነበረው ኋላ በአገር አቀፍ ደረጃ ሊጋለጥ የቻለው ከሃዲ፣ አሊያም በታሪክ የነበራቸውን ሚና በማጤንም ነበር። ለምሳሌ ፕሮፌሰር መስፍንን የተቸነው ያለን ህዝብ የለም ብለው በመካዳቸው ብቻ ሳይሆን ለእነ መለስ ዜናዊ በሰጡት ድጋፍ፣ በጃንሆይ ጊዜም በነበራቸው አጠያቂ ሚናና ከባዕድ አገርም ጋር ይዘውት በቆዩት አነጋጋሪ ዝምድና ነው። ይህ ሐሜት ሳይሆን ለራሳቸውም በቀጥታ የነገርናቸው ጉዳይ ነው። የኢዴፓው ሰውዬ ከመሰረቱ የወያኔ ጥንስስ መሆኑን ስናጋለጥ ብዙዎች ቀናችሁበት ብለው አውግዘው ነበር። በዚህም የደገፈን ዶክተር ታዬ ብቻ እንደነበረ ትዝ ይለኛል። እኛ ግን በግለሰቡ ላይ መንፈሳዊም ሰይጣናዊም ቅናት አልነበረንም፣ ተቃውሞ እንጂ። ከሻቢያ ድጋፍን መጠበቅ እንደማያዋጣ ገና ከጧቱ አባላችን ለነበረው ለተስፋ የጌታቸው የመከረው ነው። ባለው ሁኔታ ተጠቅሞ መታገል ለሚለው እንግዳ አልነበረም። ስንት ጓዶቻችን ለወያኔ አሳልፎ የሰጠው ሱዳን ከወያኔ ጋር ሲጣላ ይሄን በመጠቀም ከሱዳን ጋር ቀርበን የታጠቀ ኃይል ወደ ቋራ አስገብተን ኢአግን መስርተን ታግለን ነበር። የሻቢያን አሰራም ያልነው በተጨባጭ በዚህም በዚያም ወያኔን የሚጠል ኢትዮጵያዊ ኃይል እንደማይፈልጉ ካረጋገጠን በኋላ ነው። ቢቆጣጠሩትም አማራም ሆነ ኦሮሞ እነሱ ኢትዮጵያዊ ሳይሆን በብሔረሰብ መፈረጅ ይቀናቸዋልና ወደ ስልጣን ወያኔን ጥሎ እንዲደርስ አይፈልጉም። ኢትዮጵያን መበታተንና መጨፈራቸው ማድረግ እንጂ ነጻና ኩሮ ኢትዮጵያን ከቶም አይፈልጉም። ይህን በማወቃችን ሻቢያን ተጠግቶ ወያኔ እወጋለሁ ማለት ቧልት ነው ስንል ከርመናል። ባለፉት 26 ዓመታትም ሻቢያ ለሀገር ወዳድ ትግላችን ቅንጣትም ደጋፊ አለመሆኑን ለመታዘብ ችለናል። አሌ የሚሉን ደግሞ ራሳቸውን ለትዝብትና ለክህደትም ክስ ያቀረቡት ብቻ ናቸው። ተስፋዬ ጌታቸው፣ ኮሎኔል ታደሰ፣ ተስፉ ወዘተ ተጨባጭ ምስክሮች ናቸው። ለኢትዮጵያ አንድነት በሚልም በኤርትራ ደማቸውን ያፈሰሱትን አገር ወዳዶች ሆኑ ተይዘው ታስረው ግብረ ስየል ተፈጽሞባቸው ያለቁትን ወገኖቻችንን የምንረሳቸው አይደለም። በደል የደረሰበትንም የኤርትራ ወንድምና እህት የደገፍነው እንጂ አጆሃ በለው ፍጃው ስንልበት አልተደመጥንም። ሻቢያ ግን የወያኔና የገንጣዮች አጋር ሆኖ ከአሶሳ ጀምሮ እስከዛሬም በጸረ አማራው የጥቃት ፖለቲካ ዋና አቀንቃኝ ሆኖ ይገኛል። ኢህአፓ ታክቲክና የሚያዋጣ ፖለቲካን ባለማወቁ አክራሪ ሆኖ ተጎድቷል እየተጎዳም ነው የሚሉንም አሉ። ታክቲክ ወይም ጮሌ ዘዴ አገርን መካድና አሳልፎ መስጠት ከሆነ እውነትም ድርጅቱ ታክቲክን ማወቅ ተስኖት ነበር ማለት እንችላለን። እንደ ወያኔ የኢትዮጵያ ጣራቶች ለባዕዳን ብንሰግድ ኖሮ ለስልጣን እንድንበቃ መቻላችን ምንም ጥርጥር አልነበረውም። በአገር ወዳድነታችን በመጽናታችን የኢትዮጵያ ጣራቶች ሁሉ አልወደዱንም አጥቅተውናልም። ለዚያ አልባሬ አንድ ሶስተኛ ኢትዮጵያ ሶማሊያ ነው ብለን ብንፈርምለት ለሱዳን መሬት ሲጋፋ በማባረር ፈንታ ውሰድ ብንለው አሜሪካ ወያኔን ደግፋችሁ የተወሰነ ወንበሮች ተቀብላችሁ ግቡ ሲል እሺ ብንል ደቡብ የመን ሆነ ቻይና በሆነ ጊዜ መንግስቱን ደግፎ ብለው ሲገፉን እንቢ ባንል ኖሮ ዛሬ ምናልባት ኢህአፓነታችን ተኖ የኢትዮጵያ ህዝብ ላይ በገዥነት መሰየም የምንችልበት እድል ነበር ለማለት እንችላለን። ይህ ነው ጠቃሚ ታክቲክ። ወያኔ ስልጣን ከያዘ በኋላ የክህደቱ አክላ እንድንሆን ብዙ ሙከራዎች በእንቢታ የሸኘናቸው ግባችን የህዝብ መንግስትና የኢትዮጵያ ነጻነት በመሆኑና ድርጅቱን ለግል ስልጣን ለማብቃት ባለመሆኑ ነው። ይህን መረዳት ያቃታቸው ለታክቲክ ሆነ ዘላቂ ግብ እንግዳ ላልሆነው ትምህርት ሊሰጡ ይቃጣሉ። ለኢህአፓ መነሻውና መድረሻው የኢትዮጵያ ሉዓላዊነትና የህዝብ ዴሞክራሲያዊ መንግስት ነው። በመሆኑም ከዚህ ውጪ ይህን በተጸረረ ሊንቀሳቀስ ሊስማማ ከቶም የሚቻለው አይደለም አልነበረም ማለት እንችላለን። ድርጅቱ በሐቀኛ አቋሙ ሊተቹትና ሊያጋልጡት ስለማይችሉ ወያኔም ሆነ ሌሎችም የታሪክ ላጲሶች የሐሰት ታሪክ ማቀንቀንና ማቅረብ ግድ ሆኖባቸዋል። ሐፍረት ለነሱ፣ ውርደት በራሳቸው ላይ። የኢትዮጵያ የአሁኑ ተጨባጭ ሁኔታ የአገር ወዳዶችን ህብረት የሚጠይቅ መሆኑ ግልጽ ነው። ህብረት በቅድሚያ ሰፊውን ህዝብ የሚያስተባብርና የሚያቀናጅ መፈክርን አንግቦ ህዝብን ማስተባበርን ይመለከታል። ኢህአፓ በብዙ የህብረት ጥረቶች ማዕከላዊና የማይናቅ ሚና ሲኖረው ቆይቶ ያደረገው ሰፊና ገንቢ አስተዋጽኦ ተረስቶ መወቀሱ ስለበዛበት ከግንባር ሂደት ርቆ መቆየቱ የሚታወቅ ነው። ደንቃራ ሆነብን ያሉትን ድርጅት ትተው ግን ይህ ነው የሚባል የህብረት ግንባር ለማቆም እንዳቃታቸው ደግሞ የታዘብነው ነው። እንዲያውም የህብረትን መፈጠር የሚያደናቅፉ ራሳቸውን ህብረት ጥምረት የሚሉ ጉጂ ሙከራዎችን ማየት ተገደን ቆይተናል። ይህ ነው የሚባል ህብረት አለ ብሎ ለመናገር ሳንታደል የቆየ ነው በልዩ ልዩ ምክንያቶች የተነሳ ነው። አንደኛ ተቃዋሚነን ባዮቹ ድርጅትም ተቃዋሚ መሆን ያቃታቸው የይስሙላ ቡድኖች መሆናቸው ነው። ሁለተኛ ህልውና ያለው ጠንካራ ድርጅት ማዕከል ሆኖ ባለመገኘቱና ሶስተኛ ባዕዳን እና ወያኔ ህብረት እንዳይፈጠር ባደረጉት ቀጣይ ሻጥር ነው ማለት እንችላለን። የሌሎችን ተመክሮስናይ ለህብረት አንድ ጠንካራ አሰባሳቢ ድርጅት ማኖሩ ወሳኝ ነው። ይህን ሚና ለመጫወት የሚችለው ኢሃፓ መሆኑን ደግሞ ተጨባጭም ሁኔታ ሆነ ያለፈው ተመክሮ ያረጋግጣል። ድርጅቶችን ማበላለጥ ሳይሆን ሁሉም እኩል ድምጽ ይዞ በነበረበት ስብስቦች ውስጥ ድርጅቱ ሰርቷል። ያሰባሳቢነትና ማዕከል የመሆን ሚና ወሳኝነቱን ለማሳሰብ ነው። ዘመናዊ ከንቶች ህብረት መሰረትን ባሉ በማግስቱ ሳይቀር ህብረቱ እየፈረሰ ውህደት የተባለው ፉርሽ እየሆነ ባጉል ተስፋ ምጸት መኖር ተገደደ እንደቆየን ሁላችንም የምናውቀው ነው። ይህን ሁኔታ ለመለወጥ ጊዜም እያነሰን ስለመጣ ዋና ህዝባዊ ኃይል ሆኖ የሚገኘው ኢሃፓ መሆኑን ቢያንስ ወያኔ በመረዳቱ ሻቢያን በማወቁ ድርጅቱን ለመጉዳት በሁሉም መስክ እንቅስቃሴያቸውን አጧጥፈው ይገኛሉ። እየተካሄደ ያለውን ጸረ ድርጅት ቅስቀሳና ዘመቻ ያጤናል። አንዲትም መስመር በወያኔ ላይ ሳይጽፉ ነገጠባ ድርጅቱ ላይ የሐሰትናዳቸውን የሚያወርዱትን ማጤንም ይበቃል። ሁሉም ትውልድ በታሪክ ላይ የራሱን አሻራ ይተዋል። ማህተሙ የሚያቆራም የሚያሳፍርም መሆን መቻሉ ደግሞ የተፈጠረው ህግ ነው። አንስታይን እንዳለው የሰው ጅልነት ማለቂያ የለውም። ከጅልነት ማሞቅሎነት አልፎ የሰው ልጅ ክፋትም ምስግብግብነትና ጭካኔ መለኪያ የለውም ማለት እንችላለን። ሟቹ ዘረኛ ደጋፊዎቹ ሊሉ እንደሚሞክሩት ብልህ ሰው አልነበረም። ባንጻሩም የሚሰራውን የማያውቅ ጅል ሰውም አልነበረም። የስልጣን ሂደት ምርጫው ዘረኝነትና አምባገነንነት በመሆኑ በወንጀለኛና ጸረ ህዝብ ጎዳና ነጎደ ሞትም ገላገለን። መጥፎ አገራት ፍትውልድንም ወክሎ ነበር ማለት እንችላለን። በሁሉም ጊዜ ግን የናቶት ዝንጉርጉር እንዲሉ ጀግናም ባንዳም አገራችን ተወልዳለችና በአሁኑ ጊዜም ዘመናዊ ባንዳዎች ከንቶችንና በዚያውም ለሀገር የሚሰው ጀግኖችንም አፍርታለች። ከንቶች በራሳቸው በኢትዮጵያ በህዝብ ላይ እምነት ጎድሏቸዋልና ሳይታገሉ የተሸነፉ እጅ ሰጡና ለክህደትም የቀረቡ ናቸው። አድርባይነት ፍርሃትና ተልባ ስፍር መሆን ይገልጻቸዋል። መዋለል ሳይታገሉ መሸነፍ። የኢትዮጵያ ድርጅቶች ሁሉ በወያኔና ሻቢያ ተፈጠሩ ብለው የሚያምኑት የሽንፈትና ዝቅተኝነት ስሜት ስለወጠራቸውና ገንጣዮቹ ገዝተውባቸዋልና ነውና የታገሉትን በማውገስ ብስጭታቸውን የተወጡ ይመስላቸዋል። በደርግና በወያኔ ላይ ከመዝመት ይልቅ እነዚህን አረመኔዎች ቆርጦ የታገለውንና በመታገል ላይ ያለውን ማውገዙ ይቀናቸዋል። ራስ ጥላቻ ይሏል ይህ ነው። ትግሉ ሳይጀምር መውደቅ መሸነፍ። ወያኔ አገራቸውን የከዱትን የትግራይ ተወላጆችና መሰል ሌሎችንም ይወክላል። መድረክ ያጣበቡ ቁጥረኞቹም በዚህ ክህደት ተጠቃለው የሚወገዙ ናቸው። ሰፊው የኢትዮጵያ ህዝብ ግን ጸረ ወያኔና ኢትዮጵያዊ አቋምን ይዞ ለ26 ዓመታት የወያኔና ሻቢያን ሴራ ሲቋቋም ቆይቷል። ይህ ነው ለኢትዮጵያ ስርየት ተስፋ የሚሰጠንና ድላችን እንዳይቀማ ጸንተን እንገኝ ብለን ለመጥራት የግድ የሚለን። ኢሃፓ ግዳጁን በመወጣት ላይ ነው።